ክፍል ሁለት ፕሮግራማችን አሁን ይጀምራል። በቅድሚያ በተፍራ ዘዮሐንስ ከተደረሰው የኢትዮጵያ ታሪክ መጽሐፍ ምዕራፍ 48ን ከዚያም የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ኢዲሃ በ1996 ዓ.ም ተመረሰ ሲመሰረት ሎሬት ጸጋዬ ገብረ መድህን ያደረጉትን ንግግር አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የኢትዮጵያ ታሪክ ኢጣሊያ በኢትዮጵያ በተብላ ዘዮሐንስ ከተደረሰው መጽሐፍ የኢጣሊያ ዋና ፖሊሲ በሚል ርዕስ የቀረበውን ምዕራፍ 48 እናሰማለን። ይህ ምዕራፍ ምዕራባውያን ቅኝ ገዢዎች ለኢትዮጵያ ያላቸውን ጥላቻ ያሳያል። በስሟ መጥራት ይጠየፉ ነበር። ይህን አሁን ያሉት ጸረ ኢትዮጵያ ቡድኖች ወያኔ፣ ሻቢያና ኦነግ ከማን እንደወረሱት ይህ ምዕራፍ ቁልጭ አድርጎ ያሳየናል። ወያኔማ 100% ጣሊያን ያቃተውን ተግባራዊ ለማድረግ እየተፈጨረጨረ መሆኑን እንረዳለን። የኢትዮጵያ ጣላቶች ግን አይበረክቱም። የኢጣሊያኖች ፖሊሲ የኢትዮጵያን ድል ካደረገ በኋላ የኢጣሊያን መንግስት ለሀገሩ አዲስ ስም አወጣ። ሀገሩን የኢጣሊያ ምስራቅ አፍሪካ አለው። ይህ ስም አጠራር ኢትዮጵያ የሚለውን ቃል ከምድረ ገጽ ለማጥፋት ነበር። ለውጭዎች ኢትዮጵያ የሚለው ስም ይከብዳቸዋል። አረብ አበሽ ይላል፣ ፈረንጅ አቢሲኒያ ይላል። በመጽሐፍ ቅዱስ ውስጥ ስሙ መጠቀሱ ይቀፋቸዋል፣ በተለይም ለእንግሊዞች። ሙሶሎኒ የሞከረው በዚሁ ስም አጠራር የተጨነቁትን ሁሉ ለመገላገል ነበር። ደግሞም ልዩ ልዩ አዋጅ አወጣ፣ ለሊቢያ ለኤርትራና ለሶማሊያ ጭምር በማስመሰል ለሁሉም ቅኝ ግዛቶች ፖሊሲ ቀረጸ። ነገር ግን ዋና ዓላማው ኢትዮጵያ ነበረች። አንድ ህግ ያወጣል፣ እሱ ሳይሰራ ሲቀር ሌላ ያስደግመው ገባ። በዚህ አይነት አንዱን ህግ ሌላው እያፈረሰው፣ አንዱን ፖሊሲ ተከታዩ እየጣሰው ሄደ። ዝብርቅርቁ በዛ። ችኩሉ የጣሊያን መንፈስ ከጊዜው አስቸኳይነት ጋር እየተጣመረ በጥፊያ ላይ ጥፊያን ተከተለ። በመሆኑም ዝግ ብሎ የሚራመደውን የኢትዮጵያን ህዝብ አመለካከት ለመለወጥና ከሱ ስርዓት ውስጥ ለማስገባት አቃተው። ኢትዮጵያን ከሱ ስርዓት ማግባት ሲያቅተው እሱ ራሱ ወደ ኢትዮጵያ ባህልና ስርዓት መግባት ያዘ። ከዚህ ድምዳሜ የሚያደርሱትን ነገሮች ቀጥሎ እንመለከታለን። ጣሊያኖች ለጦርነት ቸኮሉ። ለፖለቲካ ተጽዕኖ ቀጥረው ቢሆን ኖሮ ብዙ ጥቅም ያገኙ ነበር። ምክንያቱም በዚያን ጊዜ በነበረው ዓለም አቀፍ ሁኔታ ኃይላቸው ሚዛን አግኝቶ ስለነበር ብዙ ተቀናቃኝ አልነበረባቸውም። የእንግሊዞችን ሽምግልና ተቀበለው ቢሆን ኖሮ ቅጥያ ሊያገኙ ግዛትም ሊያጡ ይችሉ ነበር። ኢትዮጵያም ይህን አይነቱን ተጽዕኖ ለመቋቋም አቅም አታገኝም ነበር። የዓለም ህብረተሰብም ጣሊያንን ግፈኛ አድርጎ አይቆጥራትም ነበር። ኢኮኖሚዋ ተበላሽቶ አዘቅ አይወርዳትም ነበር። ምናልባትም በሁለተኛው የዓለም ጦርነት ጊዜ ከጀርመን ጎን እንድትቆም የሚያስገድዷት የፖለቲካ ሁኔታዎች አይፈጠሩም ነበር። ምናልባትም የኢማኑኤል ንግስና ወድቆ የሳቦች ስርወ መንግስት አይነቀልም ነበር። እንኳን አልሆነ እንጂ ያ አይነቱ ሁኔታ ለኢትዮጵያ ከጦርነቱም የከፋ ይሆንባት ነበር። በጦርነቱ ጊዜና ድል ካደረገችም በኋላ ጣሊያን በኢትዮጵያውያን ላይ የጭካኔ ሥራ አካሄደች። ዓለም ያወገዘውን አይነት የአረመኔነት ግብር ሰራች። በዚህ ምክንያት የዓለምን ህዝብ ድጋፍ አጣች። ኢትዮጵያውያንን ከእልህ አስገብታ ጦርነቱ ከሽምቅ ፍልሚያ ውስጥ እንዲገባ አስገደደችው። በሌላ አነጋገር በውጭ ሀገር የሚካሄደውን የኢትዮጵያን የፖለቲካ አቋም አጠናከረች። በሀገር ውስጥ ደግሞ የአርበኝነት ሥራ በገዛ ራሷ ላይ አቋቋመች፣ አበረታች። ጣሊያን በህዝብ መካከል የዘር ልዩነት አነሳች። ኦሮሞውን፣ ትግሬውን፣ ጉራጌውን፣ ሶማሌውን፣ ወላይታውን፣ ሌላውንም ከ80 በላይ በሚሆነው ጎሳ መካከል የእርስ በርስ መጠላላት ሥራ ቀሰቀሰች። ዓላማ የቀኝ ግዛትን በምንም ሁኔታ የማይቀበለውን አማራውን ለማስጨረስ ነበር። ነገር ግን ሳይሰራ ቀረ። የኢትዮጵያ ህዝብ በጎሳ ቢለያይም በአገር ጉዳይ አንድ መሆኑን በግብር እያረጋገጠ ሲሄድ የጣሊያን ድካም መና ሆነ። የዘር ልዩነትን በኢትዮጵያውያን መሃል እያራመደች ጣሊያናውያን ንጹህ ደም ያላቸው ስለሆኑ ከሌላው ዘር ጋር እንዳይቀላቀሉ ከለከለች። በመኖሪያና በስራ ቦታ፣ በመዝናኛና በአደባባዮች እንዳይቀላቀሉ አደረገች። ይህ ድርጊት ኢትዮጵያውያን የራሳቸውን ጉዳይ በራሳቸው ዘዴ እንዲሰሩ ምቹ ሁኔታዎችን ፈጠረ። እንዲሁም በወቅቱ የኢትዮጵያ ህዝብ በእነሱ ላይ ያደረበትን ጥላቻ ንቀት ይበልጥ አከረረው። የጣሊያን የአስተዳደር ጉድለት ገሃድ ወጣ። ሌላው በኢትዮጵያ ህዝብ ልዩነት ለማነሳሳት የሞከረችበት መንገድ ሃይማኖት ነበር። በክርስቲያኑ ላይ እስላሙን ለማነሳሳት ልዩ ጥረት አደረገች። እስላሞች መጨቆናቸውን በመግለጽ ብዙ ወተወተች። በጣሊያን አገር ከካቶሊክ ተከታዮች በስተቀር ሌላው የፖለቲካ ቦታ እንደሌለው እንዳልታወቀባት ሁሉ በአፏ ይህን አይነት የሃይማኖት ቁርሾ እየቀሰቀሰች፣ በቀኝ እጇ ጳጳሳት እየገደለች፣ አብያተ ክርስቲያናት እያቃጠለች፣ ካህናትንና መነኮሳትን እየፈጀች፣ በግራ እጇ ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚያጠናክር የሚመስል ተራ ሙከራ አደረገች። ለጳጳሳት ሹመት ሰጠች። ሥርዓተ ቤተክርስቲያንን በተመለከተ ሕግ አወጣች። የእስክንድሪያ ቤተክርስቲያን ድርጊቱን አወገዘች። ከባንዳና ከሥርዓቱ ተጠቃሚዎች በስተቀር ሕዝብ አዳዲሶቹን ጳጳሳት እንደ ርኩሳን አድርጎ አያቸው። ይህም ሳይሰራ ቀረ። ጣሊያኖች መሬት ለመያዝና የእርሻ ሥራዎች ለማቋቋም ተጣደፉ። ጎንደር ዳባት ላይ፣ ሸዋ ሆለታ ላይ፣ አርሲ ጎንዴ ላይ፣ አረብዬ ሂርና ላይ ታላላቅ እርሻ አቋቋሙ። ብዙ ገንዘብ ወጪ አደረጉ። እሱም የተጠበቀውን ጥቅም ሳያስገኝ ቀረ። በኢትዮጵያውያን ገበሬዎች ዘንድ የመሬት ንጥቂያ መሆኑ በግብር ስለተረጋገጠ ተቃውሞን አጠናከረ። እንደሌላው ሁሉ በዚህም ረገድ የተደረገው ሙከራ ውጤቱ መከራ ሆነ። አስተዳደሩን በዘር ልዩነት ላይ በተመሰረተ አከፋፈል ቀየሰችው። ትግሬ ወደ አስመራ ተከለለ። አማራ ጎንደር፣ ሶማሌ ሞቃዲሾ፣ ኢሳና አፋር ሐረር፣ ኦሮሞ ሲዳማ፣ ጅማ ሆነ። በነባሩ የአገር ስም የሚጠራው ሸዋ ብቻ ሆነ። سنم لما جنت عطل ليوتر التدرجة إيم يتطبق أوني أهل سايردا كرة بمسكر مرشي ذاتي متصرحة متمرت طاليانوش فوليسيا تشون ملوت جمرو بغرازياني بوتا دوكت أوستا اندستكا تاسبه كالاماو تشون دو يطاليان نقصاويان وغنوش أستدادر كفاشستوش يجكاني سرا يتلي يمونون بغبر ما سايت نبر نقصو إيمانويل تورنطن دال فكده باباسو مرزون اندال باركة መሳፍንቱ በጦርነቱ እንደተሳተፉ ሁሉ ግራዚያኒ እንዲሸርና በመተኩ ያስተዳደር ችሎታ ያለው አንድ መስፍን እንዲሾም ሙሶሎኒ ለንጉሱ ለፋልሳዊ ኢማኑኤል ሐሳብ አቀረበ። ከሁኔታው አስፈሪነት የተነሳ የጣሊያንን ዘውድ የሚያረክስ እንዳይሆንበት ቢተጋም ንጉሱ ከፓጉሚ 4 ቀን 1929 ዓመተ ምህረት ጀምሮ ያውጠነጥን የቆየውን ሐሳብ ስለተቀበለው ዱክ አሚዲዮ ደ አውስታ ተሾመ። ታህሳስ 17 ቀን 1930 ዓመተ ምህረት አዲስ አበባ ገባ። መስፍኑ ከሙሶሎኒ የተሰጠውን መመሪያ በድጋሚ ለማስታወስ አንድ ጣሊያኖች ከቀኝ ግዛት ሰዎች መከላከላቸው ውርደት ስለሆነ ለጣሊያን ንጹህ ዘር ጥበቃ እንዲያደርግ፣ ሁለት ስለ ጦርነቱ ሮም የሚደርሰው ሪፖርት የተጋነነ ስለሚመስል እርግጠኛውን እንዲያስታውቅ፣ ሶስት ኢትዮጵያ ቅኝ ግዛት በገንዘብ ረገድ ራሱን እንዲችል እንጂ ከጣሊያን አገር ገንዘብ እንዳይጠይቅ፣ አራት በሃይማኖቶች ምክንያት የሚታየውን ችግር እንዲያቃልል፣ አምስት አገረ ገዢዎች ሙሉ ስልጣን እንዲኖራቸው እንዲያደርግ ነበር። ነገር ግን ባርዶሊዮ ተሽሮ የዱካ ዲ አውስታ መሾም በአርበኞች ስሜት ላይ አንዳች ልዩነት እንዳስፈጠረ ተመልክተናል። እሱም አዲስ አበባ እንደገባ ሁኔታዎችን ለማሻሻል ሞከረ። ህዝብን ለማረጋጋትና ጦርነቱም ስርዓት እንዲይዝ ለማድረግ ሞከረ። የኢትዮጵያ ህዝብ ለጣሊያን ዓላማ እውነተኛ ትፍርት አግኝቶ ነበርና አዲሱ ሽንገላ ሳይቆነጥጥ ሰርፕራይዝ ቀረ። በጣሊያኖች ዘንድ ባለሟልነት ለማግኘት ሌጧቸውን ገልብጠው የነበሩትና በእስክንድሪያው ፓትርያርክ ከሹመታቸው እንዲሻሩ ክህነታቸው እንዲፋቅና ከቅድስት ማርቆስ ቤተክርስቲያን የተለዩ እንዲሆኑ የተወሰነባቸው አቡነ አብርሃም ሞቱ። ዶክተር አውስታ በዚህ አጋጣሚ በመጠቀም በኢትዮጵያ ህዝብ ዘንድ አክብሮት የነበራቸውን የአዲስ ዓለሙ የአዲስ መምህር አለቃ ሸቱን ሊቀ ጳጳስ ሆነው እንዲመረጡ አደረገ። እሳቸውም ጳጉሜ 5 ቀን 1931 ዓመተ ምህረት የፒየሮ ፍራንክ ሰብሳቢነት በተካሄደ ጉባኤ ተመርጠው መስከረም 7 ቀን 1932 ዓመተ ምህረት ስርዓተ ጵጵስና ተቀበረላቸው። አቡነ ዮሐንስ ተባሉ። ዶክተር አውስታ አሚዲዮ ዲ ሳቮያ በሚል የማዕረግ ስም ሐምሌ 21 ቀን 1934 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህግ አወጣ። ህጉም ስለ ሊቃውንት ጉባኤ፣ ስለ ሊቀ ጳጳሳት፣ ስለ ጳጳሳት፣ በጳጳሱ ስለሚታዘዙ ሹሞች፣ ስለ ቤተ ክህነት ዋና ጸሐፊ፣ ስለ እጨጌ፣ ስለ ሊቃነ ካህናት፣ ስለ መንፈሳዊ ምክር ጉባኤ፣ ስለ ሀገረ ስብከት አከፋፈል፣ ስለ ሀገረ ስብከት መሻሻል፣ ለጣሊያን ንጉሥና ለወራሾች ስለ መታዘዝ መሐላ፣ ስለ ቤተ ክርስቲያን ክብር፣ ስለ ቤተ ክርስቲያን ስነ ስርዓት፣ ስለ ልብሰ ተክህኖ፣ ለሊቀ ጳጳሳቱ ስለሚሰጠው ክብር፣ ለጨጌው ስለሚሰጠው ክብር፣ በየአውራጃው ጳጳሳት ስለሚሰጣቸው ክብር፣ ስለ ማስተማሪያ ቤትና ስለ ተማሪ ቤት፣ ስለ ዜና ቤተ ክርስቲያን ጋዜጣ፣ ስለ ሃይማኖት ትምህርት ደንብ፣ ስለ ሃይማኖት ትምህርት ቤት፣ ስለ ገንዘብ ስራ አካሄድ፣ ስለ ገዳማትና አብያተ ክርስቲያናት አለቆች፣ ስለ ስልጣነ ክህነት አሰጣጥ፣ ስለ አዳዲስ ቤተክርስቲያን ሥራ፣ አስረ ኢየሩሳሌም ገዳማት አለቆች አሽራሽም በተቀላላው 36 አንቀጽ ነበረው። በደንብ ውስጥ የኢጣሊያን ስራ በትክክል ተጠብቋል። ያጠባበቁን ስልት ለቤተ ክርስቲያኗ ለመጥቀም ሲባል የተደረገ እንዲመስ ጥንቃቄ ተደርጓል። ቤተ ክርስቲያኒቱን ለመጥቀም እንዲመስል በአዋጁ የተዘበዘበው ነገር ረጅም ነው። ዝርዝሩን ከአዋጁ መመልከት ነው። እኛ ግን የኢጣሊያን ስልጣን ለመጠበቅ የተደረገውን ጥንቃቄ እንዳስሳለን። አንቀጽ 2 በሊቃውንት ጉባኤ የሚቀመጡት አባላት ቁጥር በቄሳር እንደራሴ ይወሰናል። አንቀጽ 3 ዋና ጸሐፊው በቄሳር እንደራሴ ይሾማል። አንቀጽ 5 እጨጌው በቄሳር እንደራሴ ይሾማል። አንቀጽ 6 የመንፈሳዊ ምክር ቤት መማክርት በቄሳር እንደራሴ የሚሾሙ ናቸው። አንቀጽ 7 አስሩ አገረ ስብከቶች ሸዋ፣ ኤርትራ፣ አማራ፣ ጎጃም፣ ወሎ፣ ወለጋ፣ ወላሞ፣ ሐረር፣ አዲስ አበባና ደብረ ሊባኖስ ናቸው። አንቀጽ 10 ጳጳሳት በሊቃነ ጳጳሳት ፈቃድ በቄሳሩ እንደራሴ አዋጅ ይሾማሉ። ኤጲስቆጶሳት እንዲመረጡ የሚያዘው ከተመረጡም በኋላ የሚሾመው የቄሳሩ እንደራሴ ነው። አንቀጽ 11 የቤተ ክርስቲያን ሹማምንት ሁሉ ሲሾሙና ስራቸውን ሲረከቡ ለቄሳርና ለወራሾች ታማኝ ሊሆኑ ይምላሉ። አንቀጽ 13 የቤተ ክርስቲያኒቱ ስርዓትና ደም የቄሳሩ እንደራሴ አይቶት ይወጣል። አንቀጽ 14 ፍሰተ ክህኖ የቄሳር እንደራሴ ካየው በኋላ ይወጣል። አንቀጽ 20 የሃይማኖት ትምህርት ደም የቄሳሩ እንደራሴ አይቶ ይቀበለዋል። አንቀጽ 23 ስለ ገንዘብ አያያዝና ስለ ሥራ አካሄድ የተለየ ደም ይወጣል። አንቀጽ 27 እና 28 አገረ ገዢው የቤተ ክርስቲያን አለቃና የገዳም መምህር አማካሪዎች ይሾማል። አንቀጽ 33 አዲስ ቤተክርስቲያን እንዲሰራ የሚፈቅድ አገረ ገዢው ነው። አንቀጽ 34 ኢየሩሳሌም ላሉ ገዳማት ሁሉ የቄሳሩ እንደራሴ መምህርን ይሾምላቸዋል መባሉን ልብ እንበል። ይህ ሁኔታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ዘንድ ከፍተኛ ግንጋኔ ፈጠረ። የኢጣሊያን ፍላጎት የኢትዮጵያን ቤተክርስቲያን በልዩ ልዩ ዘዴ ጎትቶ ሮም ካቶሊክ ቤተክርስቲያን ስር ለማስገባት ስለመሆኑ ጥርጣሬ አሳደረ። ለዚህም አራት ዋና ዋና ምክንያቶች ነበሩ። ከነዚህ አንደኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል የነበረው ታሪካዊ ግንኙነት ነበር። ሁለተኛ የሮም ካቶሊካዊ ሊቀ ጳጳስ አባ ፓየስ 11ኛ ለኢትዮጵያ መደብደቢያ የተዘጋጀውን የጦር መሳሪያ መባረካቸው። የእስክንድሪያ መንበረ ጵጵስና ከውግዘት የደረሰው የኢትዮጵያ ሊቀ ጳጳስ የነበሩት አቡነ ቄርሎስ ሮም ሄደው ከካቶሊኩ ሊቀ ጳጳስ ጋር ከተነጋገሩ በኋላ በመሆኑ ነው። አራተኛ ደግሞ አዲስ አበባ ላይ ለኢትዮጵያ ቤተክርስቲያን የወጣው ሕግ የጣሊያንን የበላይነት ማጠናከሩ ነበሩ። ሁኔታውን በትክክል ለመረዳት እነዚህን አራት ነጥቦች አንድ ባንድ መመርመር ያስፈልጋል። አንደኛ፣ ከቀድሞ ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በሮም ካቶሊክ መንበር መካከል ከፍተኛ ቅራኔ አለ። ልዩነታቸው በፖለቲካ አመለካከት በቀላል የሚጠናቀቅ አይደለም። ዝርዝሩን ለማወቅ ባለቃ አያሌው ታምሩና በአባ አየለ ተክለ ሃይማኖት መካከል የተካሄደውን ክርክር ማጥናት ያስፈልጋል። ከዋና ዋናዎቹ አንዱ የክርስቶስ ልደት ሶስት ነው ሁለት ነው የሚል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሁለት ልደት ታምናለች። የሮም ካቶሊክ ቤተክርስቲያን ይህንን አታምንም። የለው ክርክር በክርስቶስ ሰውነትና መለኮትነት ላይ የተመሰረተው ደግሞ ኢትዮጵያ ቤተክርስቲያን ባህሪ መለኮትና ባህሪ ስሰበት ዳግመኛ በማይለያይ ሁኔታ አንድ ሆነዋል ትላለች። እምነቷንም እውነተኛ ተዋህዶ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ሶስተኛው ክርክር ስለ ስጋ ኢየሱስ ነው። የኢትዮጵያ ቤተክርስቲያን በጊዜ ቅዳሴ ህብስቱ ወደ ስጋነት ወይን ወደ ደምነት ይለወጣል ብላ ታምናለች። ስሙንም ስጋ ኢየሱስ ስጋው ደሙ ትለዋለች። የሮም ካቶሊክ ቤተክርስቲያን በዚህ አታምንም። ከዚህ በተረፈ የስልጣን ጉዳይም አለ። የሮም ካቶሊክ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥላዋን ለመጣል ትፈልጋለች። የኢትዮጵያ ቤተክርስቲያን ደግሞ አጥብቃ ትከላከላለች። ሁለተኛ፣ አባ ፓያስ 11ኛ ለኢትዮጵያውያን መስጃ የተዘጋጀውን መርዝ፣ ጋዝ፣ ቦምብ፣ መድፍና መትረየስ ቀርቦላቸው በአደባባይ መባረካቸው ሌላው ጉዳይ ነው። ከዚህም ጋር ቀደም ብለው ወደ ኢትዮጵያ በመግባት ሚስዮናውያን የሰሩት ደባ በኢትዮጵያውያን ዘንድ የታወቀ መሆኑ ነው። ይህ ገሃድ ስለሆነ ማስረጃ ማቅረብ አይጠይቅም። ከአድዋ ጀምሮ በገሃድ ሲታይ የኖረ ነው። በአምስቱ ዓመት ወረራ የባሰ እንጂ የተሻለ አንዳች ነገር አልታየም። ሶስተኛ፣ የአቡነ ቄርሎስ ወደ ሮም እንዲሄዱ መገደድና የእሳቸውም በሮም ካቶሊክ መንበረ ጵጵስና ባለስልጣኖች ጋር ተነጋግረው ሳይስማሙ መቅረት ነው። እሳቸው ሳይስማሙ የቀሩት በስልጣን ጥያቄ ጭምር እንጂ በእምነት ልዩነት ብቻ አልነበረም። ቢሆንም ሊቀ ጳጳሱ ያልተቀበሉትን ነገር ካህናቱም ምዕመናኑም መቀበል አልቻሉም። በዚህ ላይ ደግሞ የመንበረ ማርቆስ ዘእለእስክንድርያ ውግዘት ተጨመረ። አራተኛ፣ ዋናው ጉዳይ ዱክ ዳውስታ ስለ ቤተ ክርስቲያን አስተዳደር ያወጣው አዋጅ ሆነ። እሱም ቀደም ብሎ በዚሁ ምዕራፍ ውስጥ የተነገረ ስለሆነ መድገም አያስፈልግም። ጣሊያኖች ከዚህ ጠቃሚ ከሚመስል እርምጃ በአንጻሩ የኢትዮጵያ ኦርቶዶክስ ተዋህዶ አብያተ ክርስቲያናትን ማቃጠልና ማጥፋት ቀጠሉ። ለማርከስ በየሄዱበት ጦራቸውን የሚያሰፍሩት ከቤተ ክርስቲያን ውስጥ ሆነ። ለማስረጃ ያህል በጎንደር ከተማ የሩፋኤልን ቤተ መቅደስ የፈረስ ማሰሪያ አደረጉት። ቡልጋም ጊዮርጊስን እንደዚሁ አድርገዋል። ጦሩ ሲንቀሳቀስ ደግሞ አቃጥሎት ይሄዳል። በድምሩ 2000 ቤተ ክርስቲያኖች አቃጠሉ። ከዚህም ጋር እጅግ ብዙ መጻሕፍት፣ ንዋየ ቅድሳት፣ ቅርሳ ቅርሶች ዘረፉ፣ አጠፉ። የ40ቱ እንስሳን ቤተ ክርስቲያን አፍርሰው ማገዱት። የሰለስቱ ምዕተን ጽሕፈት ቤት አደረጉት። ፋሲለደስ ቤተ ክርስቲያንነቱ ቀረ። በሦስተኛው አንጻር ደግሞ የራሳቸውን የካቶሊክ ቤተ ክርስቲያን ለማስፋፋት ጥረት አደረጉ። በአዲስ አበባና በሌሎችም ከተሞች ቤተክርስቲያኖች ሰሩ። ይህ ሁኔታ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችን አስቆጣ። የካቶሊክ እምነት ተከታይ የሆኑ ኢትዮጵያውያንንም አበሳጨ። ለምሳሌ በጎንደር አባ ካሳን ናራቸውን አዙሮ አሳበዳቸው፣ እስላሞችንም አስገነገነ። እንዲያውም ከክርስቲያኖች ጋር አቀራረባቸው። ሌላው ችግር ቀደም ብሎ በብዙ ሽንገላ ከጎኑ እንዲቆሙ ያደረጋቸው የኢትዮጵያ መሳፍንትና መኳንንት ማስተዳደር ሆነ። ለብዙዎች ደሞዝ ቢቆረጥላቸውና ባለሟልነት ቢሰጣቸውም የወገኖቻቸው እልቂትና ሰቆቃ፣ የጣሊያኖች ቅጥፈት የህሊና እረፍት እየነሳቸው ሄደ። በየአደባባዩ እየቆሙ በገዛ ህዝባቸው መንጓጠጥ ሰለቻቸው። ምን ነው ለምን እያሉ መጠየቅ አመጡ። በአንዳንድ ጉዳይ አለመስማማታቸውን መግለጽ ጀመሩ። እነሱም በተራቸው ወደ እስር ቤት ተጋዙ። ታላቁ ታማኝ ልዑል ራስ ኃይሉ ተክለ ሃይማኖትም አልቀረ። ምህረት እንደተደረገላቸው ማረጋጋጫ የተሰጣቸው እንራስዩምና ራስጌታቸው ከዚያው ገቡ። በዚህ በኩል የተደከመው ድካም መና ሆነ። የጣሊያኖች ሌላው ችግር በእነሱ ዘር ማለትም በጣሊያናውያንና በኢትዮጵያውያን መካከል ያለው ግንኙነት የሚያሳስባቸው ሆነ። ጣሊያናውያን ከኢትዮጵያውያን መደቀላቸው የዘር ስጥመት እንደሚያመጣ አድርገው በተገነዘቡ ጊዜ ጥቁርና ነጭ በምንም እንዳይገናኝ ሕግ አወጡ። ኢትዮጵያውያን ተቆጡ። የነገሩ ጣሊያኖች ሕጉን ሳያከብሩ ቀሩ። ሹማምንቱና ወታደሮቹ እንደየደረጃቸው ከኢትዮጵያ ሴቶች ጉያ አንወጣም አሉ። ከአስር ሺህ የማያንስ ክልስ ተወለደ። ይህ ነገር ሊታገድ እንደማይችል በተረዱ ጊዜ ሕጉን በሕግ ሳይሆን በአሰራር ሻሩት። ጣሊያንና በሻ ይበልጡኑ ተቀላቀሉ። ዝብርቅርቁ ወጣ። ጣሊያኖች በቀድሞ ሥርዓት በሕዝብ ላይ ከብዶ የነበረውን ነገር ማቃለል የሚያስችል እርምጃ መውሰድ ደጋፊ እንደሚያስገኝላቸው ቀደም ብለው በጥናት አረጋግጠው ነበርና አገር እንደገቡ በዚህ ረገድ ፈጣን እርምጃ ወሰዱ። ባሪያ ያለምንም ጥያቄ ለዘለቄታ ነፃ ወጣ። ለጉልተኛ፣ ለመልከኛና ለሻለቃ ሁዳድ ማረስ፣ ማር መቅዳት ቀረ። በአማራው አገር ሲሶ ላንጋሽ፣ ሲሶ ለቀዳሽ፣ ሲሶ ላራሽ የሚለው ሥርዓት ፈረሰ። ነገር ግን ይህ ሥርዓት ተሸክሞት የነበረው አበሳ ወደ ጣሊያን መንግሥት ወደ ራሱ ዞረ። ናላውንም አዞረው። ጣሊያን ራሱ የሰራውን ሥርዓት ከመጋቢት 1931 ዓመተ ምህረት ጀምሮ በአዋሽ ከማፍረስና የቀድሞውን ሥርዓት እንደገና መልሶ ከመገንባት ገባ። ባደሪን አምሾ እንዳይቀበል የመስቀል መሬቶች እንደቀድሞው እንዲሆኑ ተደረገ። አብያተ ክርስቲያናትና ገዳማት ደሞዝ ይወጣላቸዋል ተባለ። የቤተ ክርስቲያን አለቆች ስለ ሃይማኖት ጉዳይ ዳኝነት እንዲያዩ ተፈቀደ። መሬት እንደ አገሩ ሕግና ልማድ የሕዝብ መሆኑን የጣሊያን መንግሥት በአዋጅ አወቀ። ጭቃ አበል እንዲቀበል ተፈቀደ። ዳኝነትም አፈርሳታም እንደ ጥንቱ ሆነ። ይህ ሁኔታ በነባሩ ሥርዓት ተጠቃሚ የነበሩትን ወገኖች እምብዛም ሲያስደስት፣ ሌሎች ደግሞ ተቃሎላቸው የነበረውን ሸክም መልሶ ስለቆለለባቸው ይበልጥ አስቆጣቸው። በእነሱ አመለካከት ሽፍታ ከነበረው ጋር ያጋጠማቸውን ቅራኔ በንግግር ለመፍታት ሞከሩ። ከአርበኛው የቀረበላቸው የመደራደሪያ ነጥብ ከባድ ሆነ። ነገር ግን በገዛ እጃቸው የጀመሩት ስለሆነ በጉዳዩ መግፋት ግድ ሆነባቸው። አፈጻጸሙ በአርበኞች ጥያቄ ሳይሆን በጣሊያን መንግሥት ችሮታ የተፈጸመ እንዲመስል እያደረጉ አንዳንድ የእነሱን ጥቅም የሚቃረን ሥራ ሠሩ። እስረኞች ተፈቱ። ቤታቸው፣ ንብረታቸው ተመለሰላቸው። የዳኝነት ሥራ ከኢትዮጵያውያን እጅ ተመልሶ ገባ። ጣሊያናውያን ለሚኖሩበት ቤት ኪራይ ከመክፈል ገቡ። በቅኝ ግዛት ታሪክ ውስጥ አድርገውት የማያውቁትን ሹመት ለኢትዮጵያውያን ሰጡ። የሰራተኛን ደሞዝ ከፍ አደረጉ። ለአስተርጓሚ በወር ከ55 እስከ 150 ሊሬ መክፈል ጀመሩ። ለአርበኛውም ደሞዝ መክፈል፣ ስንቅ መስጠት ያዙ። ገንዘባቸውን በልዩ ልዩ መንገድ ረጩ። የኢትዮጵያውያንን ልብ በገንዘብ ለመግዛት የሚችሉ መስሏቸው የነበረው ይህ አመለካከት ለመጀመሪያው ጊዜ ጥቂት ቢያግዛቸውም ሳያዛልቃቸው ቀረ። ሌላው ሙከራቸው አንዳንድ የልማት ሥራዎች የሚያካሂዱት ኢትዮጵያውያን ለማሳደግ፣ ኢትዮጵያን ለማልማት እንደሆነ አድርጎ ማሳየት ነበር። ተሐድሶ ኢትዮጵያ በሚል ጋዜጣና የሮማ ብርሃን በሚል መጽሔታቸው ድልድይ የመንገድ ሥራ ያሳዩ ጀመር። እሱን እየፈጁ መሬቲቱን የሚያለሙትን ለማን ጥቅም እንደሆነ ለማወቅ ለኢትዮጵያ ሕዝብ ጊዜ አልወሰደበትም። የባንዳ አስተዳደርም በበኩሉ ችግር ፈጠረ። በመጀመሪያ ደረጃ ገበሬ ከጦር ሜዳ ተፈጥሞ ወጣ። ባንዳም ይከዳ ጀመር። ያለውም ከልቡ የማይዋጋ ሆነ። በደሞዝ መንቀሳቀሱ ቀረ። የደንብ ልብስ አስፈለገው። ወጪው እየበዛ አገልግሎቱ እየተቀነሰ ታማኝነቱ እየቀዘቀዘ ሄደ። ዳርበኞች ደሞዝ መቆረጡ፣ ክብር መስጠቱ፣ እንክብካቤ መደረጉ አስቆጨው። ይህ አሰራር ያርበኛውን ልብ በማደንደንና የባንዳውን ቅስም በመስበር ጣሊያንን ይበልጥ ጎዳው። ባለቅኔ የሚቀኘው፣ አዝማሪ የሚያዘምረው፣ አልቃሽ የምታሞሸው ስለ ጣሊያን ጭካኔ፣ ፈሪነት፣ አታላይነት ሆነ። በአንጻሩ ደግሞ የአርበኞችን ጀግንነት ያሞግሱ ጀመር። ጠንቋዩ፣ ትንቢት ተናጋሪው፣ ባህታዊው የሚናገረው ስለ ጣሊያን በኖ መጥፋት ሆነ። የጣሊያን ፕሮፓጋንዳ በጋዜጣ መጻፉ፣ በመጽሔት መውጣቱ፣ በሬዲዮ መነገሩ አንዳች የማይፈይድ ሆነ። ጣሊያኖች ካለቃ እስከ ጭፍራ ግራ ገባቸው። ሙሶሎኒ ከሂትለር ጎን መቆሙን በገለጸ ጊዜ የሮማው ራስ ዞረ። ከስልጣን የመውረዱ ጉዳይ ደግሞ አዲስ አበባ የነበሩትን ጣሊያኖች ስላስደነገጠ በበርበራና በሱዳን በኩል ጦርነት ከፈቱ። የጦርነቱ ሚዛን ወዲያው በእነሱ በራሳቸው ላይ አዘነበለ። ከአጥቂነት ወደ ተከላካይነት ዞሩ። የሰሜን አፍሪካው ጦርነት፣ የስዊስ ካናል በእንግሊዞች መዘጋት ኢትዮጵያ ላይ የፈሰሰውን ጣሊያን ከእናት አገሩ ቆረጠው። ዱክ ዲ አውስታና ናዚ ሁኔታውን በፖለቲካና በፈሊጥ ለመያዝ ሞከሩ። በኢትዮጵያ ባህል መሰረት ሹመት ሰጡ። በደብረ ብርሃን አቶ ሰሙ ንጉስ፣ በጎንደር ደጃዝማች አያሌው ብሩ ራስ ተባሉ። ለብዙዎቹ የደጃዝማችነትና የፊታውራሪነት ማዕረግ ተሰጠ። ነገር ግን አንዳች አልጠቀመም። ጣሊያን ከውድቀት የደረሰችውና ኢትዮጵያን እንደ ቀኝ ግዛት ለመያዝ የተነሳችበትና የተዋደቀችለትን ግብ ያጣችው በአብዛኛው የተሳሳተ ሕግ በማውጣትና የተሳሳተ ፖሊሲ በመከተል ጭምር ነው። እንዳጀማመሯ በኃይል ዝግጅትና በጦር አሰላለፍ ኢትዮጵያ ከምንም አትደርስም ነበር። ጣሊያን ኢትዮጵያን ለመያዝ የነበራት ጉጉት እጅግ ከፍተኛ ስለመሆኑ ሙሶሎኒ በሚስጥር ለባዶሊዮ በጻፈለት ደብዳቤ ብዙ ምክር ከሰጠው በኋላ የሆነ ሆኖ ወይም ያለቀው አልቆ ድሉ የኛ መሆን አለበት ማለቱ ያንን ያረጋግጣል። ይህ ቁርጠኛነት ምንም ሳይበርድ እስከ መጨረሻው ድረስ ቀጠለ። የጣሊያን ጦር ያለ መሰልቸት የኢትዮጵያን ሕዝብ እየፈጀና ራሱም እያለቀ እስከ መጨረሻው ተጋደለ። ነገር ግን ያ ሁሉ የጣሊያኖች ድካም በመሪዎቹ ደካማ አመለካከት መና ሆኖ ቀረ። እርግጥ ዋናው ስህተታቸው የአድዋው ውድቀታቸውን በመርሳት ኢትዮጵያን በቅኝ ግዛት ለመያዝ እንደገና መሞከራቸው ነው። ከዚህ ስህተታቸው ተምረው ወደፊት ኢትዮጵያን ከመስተናኮል ሊታቀቡ ይሆን? እንጃ። አድማጮቻችን፣ በማስከተል የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ በ1996 ዓ.ም በተመሰረተበት ወቅት የኢትዮጵያ ባለቅኔ ሎሬት ጸጋዬ ገብረ መድኅን ያደረጉትን ንግግር እናሰማለን።
ህብረት፣ ሰዓታችሁ ከጃችሁ ካመለጠግን ወያኔ አገር የመግደል አጀንዳውን አቀላጥፎ አከናውነው የታሪክ እድፉን በእናንተው የብቃት ማነስ ላይ አላጥቆ እንዲያጠናቅቅ ጊዜውንና እድሉን እያወቃችሁ ሰጣችሁ ማለት ነው። እናንተንም ራሳችሁን አስቀድሞ ወደ ቆፈረላችሁ ጉድጓድ አውርዶ አፈር እንዲመልስላችሁ ጊዜውንና እድሉን ሰጣችሁ ማለት ነው። አዲሶቹ የወያኔ ውሾች ደግሞ በትላንት ታጋዮች፣ የላዮቹ አጎብዳጆች እንደ ወላሙ ወሬ ተረን ሳሩን እንጂ ገደሉን ማየት የተሰናቸው ወያኔ ያስችላቸው እናታቸው ስጋ ላይ ወጣት ተማሪዎች ስጋ ላይ ልጆቻቸው ስጋ ላይ ዘለው ጉብ ብሎ የአዲስ አበባ ከተማ ውሸት ሩጎቻቸው መካከል ዛሬ ሞሽሎክሎክ የሚያውቁበት እዚህ አጠገባቸው የስደት አገር ከተሞች ውሸት ወላሙ በሬ ወደ ገደል እየሮጠ በሬው የበሬው ቆለጥ ይወድቅልኛል ብላ በሬው ቂጥ ስትወጥ አብራው ገደል እንደገባቸው ቀብረው ናቸውና እናንተ ተቃሚዎች ተቃማሪዎች ወያኔ ወደ ቆፈረላችሁ ጉድጓድ እንኳን በተናጠል ተጎትታችሁ ከመጥረሳችሁ በፊት እንዲህ በዶላር ያበዱ ውሾች ስጋቸውን ከወዲሁ ብታጥፎ ይበላቸው። ሞት በሕይወት ለተወለደ ያለ ፍጥረት በሙሉ መጨረሻ ጽዋው ነው። ታሪካዊ ሞት ግን ለሰማዕታት የተመደበ የአባቶቻቸው ታሪካዊ ጽዋ ነው። ጽዋውን አጥቶ እናቶቻቸውና አባቶቻቸው ከወያኔው ዘረኛ የኦሽፊስ ጋር አውጡን እያሉ ሲማጸናቸው ልጆቻቸውና የልጅ ልጆቻቸው ወያኔ ለከፈተው ያደንዛዥ እጽ ገበያ ገበያው መነገጃ አታደርጉን ብለው ስለምንዋቸው ልጆቻቸው በወያኔ ፈንጋዮች ለአረብ ባርነት ሸቀጥ አታደርጉን ብለው ተለሱባቸው። በተቃዋሚ የህብረት ጽናት በስልክ እየታገሉ ለአገር ለወገን መሞት የክብር ሞት መሆኑን ታውቃላችሁ። ለእናንተ መንገር ለቀማሪው ማንዳን የህዝባችን ልብ ላይ ባንዳው የተከለውን ያለመተማመን ነቀርሳ የዘረኛትን የተቃዋሚው ህብረት በቀዶ ጥገና ስስት መንግሮ አውጥቶ የህዝቡን አክብሮ የመተማመን ባህል መልሶ መትከል ትውልድ የጠለባችሁ የታሪክ አደራ ነው። ይህን አደራ ለማስፈጸም ግን ራሱ የተቃዋሚው ህብረት ዛሬ በሙሉ ልቡ መተማመን አለበት። ግዴታ እንጂ አማራጭ ጉዳይ እንኳን ሆኖ አይታይም። ካስተማመናችሁ በስተቀር ሁለተኛ ህብረት እንደማይገኝ ሁሉ ያለ ህብረት ደግሞ ሁለተኛ ድል አይገኝም። ዓለም ያደነቀው የአባቶቻችን ታሪክና ባህል ታንጾ ይቆያችሁ በመተማመን ጥሩ መሰረት ላይ ነው። ኢትዮጵያዊነትና የመተማመን ባህል ከቶም ተለይቶ አይታይም። ወያኔ በዘረኛ ሩህ አይኑ ማየት ያቃተው ይህን ሀቅ ምክንያቱም ወያኔነት የኦሪት መጽሐፍ ሚሽልም እንደሚለው ከሰው ዘር ሁሉ የተለየ በሰው ዘር ሁሉ የማይታመን ኤሊየን እንደሚሉት ጥላቻ ፍጥረት ነው። ፋሺስት የፈበረከው የዘር ጥላቻ ጥንቋ ነው። ታውቁታላችሁ ከሰው ዘር ጋር የምትፋለው መስሏችሁ አደራችሁ ኩራትና ኩራን ለአንድ ደቂቃ እንኳን እንዳትዘራም። እንደምታውቁት የህብረት ትግላችሁን አተኩራችሁ ስትመለከቱት ግን በዚህ በቀውጢ ሰዓት የሀገር አለኝታ ሆናችሁ መገኘታችሁ ከልብ ያስቀናል። አሁን ታስቀናላችሁ ምክንያቱም እናንተ ተቃዋሚዎች በመስታወታችሁም ሆነ በአካላታችሁ በርቀታችሁም ሆነ በቅርበታችሁ በህልማችሁም ሆነ በቁማችሁ የህዝቡን ህይወት ህዝቡ ልብ ውስጥ ገብታችሁ አብራችሁ ትኖራላችሁ። ፈተናውን በያላችሁበት አብራችሁ ትፈተናላችሁ። ስለዚህም ነገ አብራችሁ ድል ታደርጋላችሁ። አይመስላችሁ ይሆናል እንጂ የጀግኖቻችን ያሉላልነትም ሆነ የባልቻነት የደም ህዋስ ዛሬ ክሪስቱ ያለው በእናንተ በተቃራኒዎች የደም ህዋስ ውስጥ እኔ አልሰራችሁ። የቆላጥነታችን ቴዎድሮስነትም ሆነ ያልቆ አስተዋይነታችን ምንይክነት የጠቢብነታችን ያሬድነትም ሆነ የነብይነታችን ሄኖክነት የቁርጥ ቀን ተጠሪ በላይ ዘለቀነታችንም ሆነ ያልሞት ባይ ተገዳይነታችን አበባረጋይነት የብልህነታችን ሀብተኞርጊስነትም ሆነ የእንቢተኝነታችን ታክለ ወልደ ሐዋርያትነት የፈንቅለ ብስብስ መንግስት ግማሜ ንዋይነታችንም ሆነ የዚህ ያድሱ ትውልድ ጥሪ ባላደረነት ይመስላቸው ባይመስላቸው ዛሬ የደም ህዋሳቸው ቅርት ያለው በእናንተ በተቃዋሚዎች የደም ህዋስ ውስጥ ነው። ስለዚህ ዛሬ እቺ ለዘቀል ካመት ለዘቀል እና ሁሉ የተቀደሰ ቀን እቺ የዛሬቱ ቀን እቺ የዛሬቱ ሐምሌ 19 በነገው የኢትዮጵያ ታሪክ ውስጥ የእናት ኢትዮጵያ የትንሳኤዋ ዋዜማ የተጠባበቀባት ታላቅ የውደት ፀሐይ የተፈነጠቀባት ለተቀን ተብላ ዘላለም ታወሳለች። እቺ ለተቀን ካመለጠቻችሁ ግን በቶሎ ተባብራችሁ ወደ ውህደቱ አጀንዳ ወደ መንቀሳቀሱ ተግባር ካልተሸጋገራችሁ ግን እቺ ለተቀን ታላቅ የኢትዮጵያ ውርደት ከሆነ ታስተዋለች። ግን የኢትዮጵያ አምላክ የመተማመን ጸጋ አልብሷችሁ አርቆ የማስተዋል ብቃት አጎናጽፏችሁ በህብረታችሁ እናት ሀገራችንን ከሰቀቀና ብትገላግሏት እቺ የዛሬዋ ቀን እቺ ሐምሌ 19 1955 ዓ.ም ቀን ግንቦት 20 በሚሉት በተረገመው ለተቀን ቀብር ላይ ከርሰ መቃብሩ ላይ በድል ዋዜማ ቆማ ድል ምትልበት ለተቀን ዳያቾ በኔ የለት መዝገብ ውስጥ ግንቦት 20 ነው የኢትዮጵያ ውድቀት ውርደት ምድርስ ዋቢ አድርጌ ያስኩት። እንዳልኩት ከተው ግንቦት 20 ቀን ዞሮ ሲመጣ ክፉ ያክሩታቴ ነው ከፈቅኩልኝ። አንድ ምሳሌ እንገራለን። ትንሽ ልጅ ሳለሁ ማማ እናቴ ወይዘሮ ፈለቀች ዳኘ የአምቦኝስ ነፍሷን ይማረውና በየአመቱ አንድ ለተቀን ዞሮ በመጣ ቁጥር ከፍተኛ የራስ ምታት ታማለች። ቀኑን ሙሉ በራስ ምታት ተጠምዳ ተቀምጣለች። ታዲያ ሳባ ታላቅ እህቴ ወይዘሮ መንበረ ገብረመድህን እድሜ ትንሽ ከፍ ሲል የራስ ምታቱን ምስጢር ደብቃ ነገረች። በተወለደ ገና በአራት አመቱ የሞተባትን ዶሮ እናንተ ሳንወለድ በፊት የሞተባትን የልጇን የተሾመ ገብረ መድህንን ሙት አመት ታታስተጓጉል ያስታወሰች ነው እኮ ጸጉ እናታችን በአመት አንድ ቀን በሯን ዘግታ ራሷን ስትታመም የምትተው ብላኛለች። እንደምታውቁት አንዳንድ የቤተሰብ ህብረም ደግሞ በልጅ ይወረሳል ይባላል። የኔ ራስ ምታት ግንቦት 20 ነው። እናታችን ኢትዮጵያ እስከሞት ሞት አፋፍ በሚያደርስ የህልውና ሞት የምትሰቃይበት ቀን ይመስለኛል ግንቦት 20። ስለዚህ ግንቦት 20 ዞሮ ሲመጣ ዋቴ ነው የምንይው። እናንተስ ክቡራትና ክቡራን ግንቦት 20 ዞሮ ሲመጣ ራሳችሁን አያማችሁም? በሚያስተሳሰብ አቀኛ ኢትዮጵያዊ ነኝ የሚል ሰው ሁሉ ያገሬ ጉዳይ ነኝ ያገባኛል የሚል ሰው ሁሉ ግንቦት 20 ቀን ራሱን ሲያምረው የሚውልበት ቀን ነው። ይህን ግሬን ከማጠቃለያ በፊት ክቡር ሊቀመንበር ኩራትና ኮረን ሁሉን አቀፍ ህብረት ጉባኤተኞች፣ ኩራትና ኮረን እንግዶች ለዚህ ለተረገመ ግንቦት 20 ቀን የጻፍኩትን ስነገጥም ደብዳቤ መጨረሻውን ክፍል ላንብብላችሁ። ኢትዮጵያዊነት ቅጽ 9 ድረስ ለግንቦት 20 ቀን ለሐምሌ 19 ቀን ተቃዋሚ ፖለቲከኞች ህብረት ጉባኤ መታሰቢያ የቀረበ ገጽ ማለት ይብረት ለግንቦት 20 ቀን ለኢትዮጵያ ህዝብ ሰቀቀ ማን ነው ነተኛው ስም የተጠመቅበት ዛሬ አስደዶ የሚጋለበት በመርዝ እንደፈዘዘ ጅብ ሲነጋ እያጨለመብህ ሲጨልም እያነጋብህ ቅስፈት የሚያስለፈልፍህ ተባርክ አምባራሳን ብሬን ቆራጥ ሽጣት ምልስ ባርሜን ያባት አጥመርስቴን ቁራሽ በሬት የሚያሰኝህ ማን ነው ነተኛው ዛሬ የሰይጣን መጥሪያት ነው ይረስለግን ቦታ አይቀን ለመሬት ነው ኢታሊያን ታሪክ ለታነጽላይ ቅርስ ለመሬት ነው ኢታሊያን ደም ለተከፈለላት ውርስ ለባንዳ ውጭ አልፋ ምላስ ባዶ ዲፕሎማሲ ይጥንስስ እንደማይሸጥ ያባት ቅርስ ራሱ የክብር ታሪክ ያለም ህዝብ ባይሽጠው ይደርሽልኝ ቦታ አይቀን ለባን ክብር ባይገባው የቅጥልኝነት ግቡ እንጂ ህግ ከቶም ባይከብደው ቀላል የሰው ቁራሽ እንጂ የመሬት ቁራሽ የለውም እንቦት የትውልድ ሀረገሽ እውነተኛው ስም ይማልና ማን ብለን ነው የምንጠራህ በቀየስከው አዲስ ስም ጋር ጥቃብ ያልቻልከውን እንቅናል ታጃቀፍከውን እንቅናል ሻቢያን ነገር አፈች የትውልዱ ራዕይ ያልቃል አንተም ለሀገር አፍረት ማን ብለን ነው የምንጠራህ በቀየስከው አዲስ ስም ጋር በጭምብል ዲሞክራሲ ካባይ ህዝቡን ራዕይ ልትቀማ ለመጪው ምርጫ ብቻህን ስትሮጥ እንደ ኮርማ አሳማ ለክቶባል የኢትዮጵያ ህዝብ ለተቀልቡ እየደማ ተባሩ አንዲ መነግሬ በተቃውሞ ውደት አርማ መጥላንተ ለጥጻመት ሻቢያ አንቁላል ለልትጥል ወያኔ ሆዲስ ይከደድ ባድመን ሮቤንስ ሲሸጥ በጌታ በጣሊያን ሰነድ ከመሄድ አልጋር አስጌ ተፈቅቅበት ገመት ይበጥስ ነው ተውልዶ በህዝብ ስልጣን ማስገደድ የእስስት ገጽህን ግንቦት ደም ልትቀባት እንደገና እኔ ካልገዛሁ ኢትዮጵያ ትጠፋለች ባልከው ጫና አድግም ሰርዶ አይቀል ስትል በአርግነት አፍልጽፍና የአዲስ ጦርነት ጽንፍህን ህዝቡ ረግሟል በገፈን ኢትዮጵያዊም ኤርትራዊም ጦር አትንስስ ብሏለን አንተም አትክትም በከንቱ ለአዲስ እስስትነት ሜራ ያበሻ ዘር በመንፈሱ ከቶ እስስት አይወድምና ያደረ አንድ ያረጋውን ቢለዩት ያለ ህዝብ ፍርድ የሁለት ጭራቅ ምላስ አብዶ ትውልድ ቢያሳብድ ኤርትራ ነገር ከናቷ ተለይታ አትቀርም በግድ በቴሌቪዥን መስኮትህ ካንቻን እየቀያት ግንቦት ጉዱሩን ላይተህ ፊትክን መቀባት ከጀመርክ የጥላቅነት ገጽታህ የገነፈለብህ ሰርክ ያን የጫካ ጠባይህን ምን ነው መቀየር አልቻልክም ሰው መስለህ ሰው መብላት በቀር የባህሪ ለውጥ የለህም መንግስትህ አዲስ መልከኛ ሃይማኖትህ ሽብርተኛ ስነ ምግባርህ ቀማኛ ራስህ ሌባ ራስህ ዳኛ ያንተ ቢጤሾ ተላይዛ እንግዲህ አሜን ዚያድ ባሬ ተነቅሎ ወርቆ እንደተውሳይ አንተ ብቻ ተቀሪ ግንቦት የቅን ገዢ ጫማ እየላስክ መስላል ታቃይነት በርሱ ባጠመርክበት ጠመዳ ያለ ተግባራዊ ውህደት በዶላር ጉቦ ናዳ እንዲጠላለፍ ተብትበህ የህብረት ግቡን ልትጎዳ በስልጣን ፍርፋሪ ሹህ ተቃውሞው ባንተ ተናዳ እንዲቆምልህ ግድግዳ የተበተብከውን መተት አውቆ ነቅቶብሃል ህዝቡ የዓለም ህብረተሰብ ጭምር ህብረተሰብ ጭምር ግምገማህ ገብቶታል ያንተን የህዝብ መሰረት የሌለህ ያጋደለ ግን ያንተን የዘር ማገር የዘረኛ ማገር ባንዳ ቤት ፍርስፋሹር እንጠልጥሎ የቆመን እንዳስ የተቃማዊ ህብረት ክንት በውድም ሆነ ወይ በግድ በውድም ሆነ ወይ በግድ ይመነግልሃል ትውልድ አይነጎ አይነጋ መስሏት እንዲሉ የጉድ ኩርስህ ቢገለጥም በክተቴ በሌሎቹ ላይ በሌሎች ብትከም በሌሎቹ ላይ ማላከክ ልምድህ ይሆነ የምላሽክን ክብደት እንጂ አንጎትን ቅሌት አታውቅም ከፈነ ገንጥሎ ብለህ ዓለምን ተሳሳተን አሰብን አስተቀቅ ሲልህ ባንተ እንዲታ ቢገደድም የተባበሩት መንግስታት ሉዓላዊነት አይጥስም አገርህን ጠብቅ እንጂ አገርችን ችጥ ብሎ አያውቅም የዘር ማጥፋት አዋህ የሻቢያው አዲስ ፖልፖት ግቶ ባስተማረህ ስጦት እንደ ህልም ሩጫ ግንቦት ባለበት ስቶት ጃጅተህ በቅጥፈት ልዕልና ላይ የራእይ አይነ ዕውር ሆነ። በነጣው ፕሬስ አጨዳ የብዕር ወህኒ ቤት ከፍተ በገጠር ማዕከል ንቀሳ ገበሬን በረሃብ ተችተ በፈጣን እድገት ሰለባ ነጋዴውን ስደት ሰደፍ ማጥም ግንባታ ቆረጣ ሙሉን ድንክ ያደረገ 12 ዓመት ሙሉ በቤተኛ ልክስ ታንቀስ ዛሬ መተንፈሻም የለህ አንገቱ እንደተቆረጠ የቆቅ አውራ ተንደፋደፈ እርቀ ሰላም ፊት ተጥለህ ህዝብ እግር ስር ትጣላለህ። የቅጥፈትን ጦር ቁመቱ ብራስ ህሽ ምላስ ቢለካ ቤተ ክህነትህ ጠንቋይ ቤት ፓትርያርክህ ጮሌ ያውቃል። ምክር ቤትህ ስጥ እንግዲህ የውህት አዋጅ አፍሪክ ማስታወቂያ ሚኒስትርህ የማስታወቂያ ህገሽ ግንቦት መጨራቆች ዓለም ጠፍቷል አንተን የሚተካ በስርዓተ ቅጥፈት ትምህርት የድንቁን እንዲህ ከድንቁርና እንዲቆራኝ የኢትዮጵያ ልጅ እንዳይማር ትግራይ ብቻ እውቀት እንዲናኝ አንተ ወርቁ እኔን ጨቁን ዘርማንዘሬን እንድትገዛኝ የትግራይ ሪፑብሊክ ህልምህ ይፈተልክልኝን ገበል አንተ እንድትሰቀልበት ፈርዶባል ሁሉም ነገድ ፍርድ የትውልድ ነውና የህዝብ ጥሪው አይቅ ማን አንተ ባለ ሳምንት ቀር ከጨለማ ሀገርግም ግንቦት ሀያ ተጠርተሃል እንካጽዋህን ተቀበል ኢትዮጵያን የጋትካትን መርዝ አንተም ተራህን ፍትበል አገሩ የተሸጠ ሰው መብቀያ የለውም ስሩ እንደ አሜሪካ ቀይ ህንድ ከምድር ይነቀላል ዘመው ታውቀዋለህ የኢትዮጵያ ህዝብ አገር በማስከበር ሙያ አባቶችህ ለነጻነት ነበሩ የዓለም አራያ ዛሬ ግን በምድር ገጽ ላይ ማንም የለም እንዳልተ ባለ ባንድ ዘረኛ ጎጥ ባንዳ የተፈነገልክ ጥያ ሳጥናኤል በእብሪተኝነት የእግዚአብሔር መንግስት የኔ ነው ብሎ ዳንደ መሳትን በቅጣት እንዳለበሰው ዛሬ ግን ቦታ ያ የህዝቡን መንግስት ሰርቀህ እንደተፈራጠት ካብደ በህዝብ ችሎት ፊት ቀርበህ ያንንም ስንት ለብሳለህ ግንቦት እንደ ሽንኩርት በርሜል ሞራል ቢጠርቅም ቅስሙ የህዝብ እምነትና ፍቅር ባይዋጥልህም ስሙ ዲሞክራሲን በነሊን ኮን በአንድ ሰው አንድ ድምፅ አቅሙ እንቶ የደረጀው ትልሙ ሪፐብሊካን ወይ ዲሞክራት ተብሎ ቢገማገሙ ከፓርቲ በላይ ለህዝቡ በህግ እንዲዳረስ ጥቅሙ ለሀገር ፍቅር ለህዝብ እምነት ቆመ ነው እንዲህ የለሙ ፈጣሪ በሁሉም ቋንቋ የፍቅር አምላክ ነው ስሙ። ኢትዮጵያዊነትም ስልቱ መተማመንና ፍቅር ነው ህዝባዊ መሰረቱ። ደግነት ወይ በፍቅር ስም ግን ሰው በጎሳ ሲነጣጠል በፍርሃቱ ተጠምቆ እንጂ ከልብ አምኖበትም አይደለም። ዘመን መሸ ዘመን ጠባም ፊውዳል ሄደ ደርግ መጣም ደርግ ሄደም ወያኔ መጣም ህዝብ የሚያምንበት ሰው እንጂ የሚከዳው ገዢ አላጣም። ለማን ነበሩ ብለህ በህዝብ ስም ህዝብ በበሉን ግንቦት ቆጥረህ አውቀዋል አንተም ዛሬ በልተህ ህዝቡን ታውቀዋለህ። የኢትዮጵያ ህዝብ ግንቦት ነገም ሊያንሰራፋ ዝምታይን ሽንፈት አድርጎ መቃብርክን እያስፋፋ በሽምቅ መርሿልና ተብትቦብህ አዲስ ዳታ በመተማመን ባህልህ ባገር ፍቅር ሰፊ ሳፋ በሁለት መንቀሳቀስ ነው ለህይወት ያለ ተስፋ። በሁለት በተግባር ካልዋለች ከቶም ስለማትለማ ታስለማትለመልም የወሬ ጡት እየጠባች ያኔ ሌባት ጋር ሲማጠጥ ያባት ይስዳል ወገን የለውምና አላልተመስተጋጋ የጀግኖች ሰማዕታት ደጅ በውሾች መላስ ሲፈሰክ የኢትዮጵያ ተማሪ ታሪክ በጎሽ ሆቴል ሲንበረከክ አማራው ኦሮሞው ትግሬው ደቡቡ ደሙ ሲቸለስ ህዝብ ለፍርድ ተነሳል ተቃዋሚም ተንቀሳቀስ መንቀሳቀስ እንጂ በስልክ ለህብረት ተግባር መታደም ሰላማዊ ትግል ማለት ለሞት ማጎብደድ አይደለም። ያንም ሰላም ትግል አባት ጋንዲም አጎብድዶ አላለ። ከኝታችሁ ሙቱ ብሎ ማንደለም አላስተማረ። ልክ በተግባራዊውን ሰላም በሁለት እንድታገኙት የዲሞክራሲውን የዲሞክራሲ ባላንስ ጣ በጥምር ስልታችሁ ጣሉት ያልነው ያስተማሩት የሰላም ትግል የመሩት ያለምን መልክ የለወጡት ዘረኞችን ድል የመቱት ተንቀሳቀሱ ነው ያሉት። አዲስ የተግባር አቅጣጫ በሁለት ስልት እንዲቀየስ በጥቃቅን ልዩነት ላይ በንትርክ ከመፋለስ እንግዲህ ግንቦት 20 ቀን ዳግመኛ ለዓመት እንዳይደር እንግዲህ እንዲደመሰስ ጥሩ ከታሪክ ተፈቆ በደም ቀለም እንዲጣረስ ሐምሌ 19 ቀን ጸድቆ በድል ዋዜማ እንዲቀደስ በግንቦት 20 ቀን ሞት ላይ ቆሞ በመቃብሩ ፈርስ የተቃዋሚዎች ህብረት የድል ርችት እንዲተኮስ አዲስ የተግባር አቅጣጫ በሁለት ስልት መቀየስ እንጂ ታውቃለ ተቃዋሚ ጊዜ ለም ለማልቀስ በልዩነት ተመካሰስ ባስ ወለምታ ተመዋቀስ ተመዋቀስ በኢትዮጵያ አምላክ ተንቀሳቀስ የኢትዮጵያ ህዝብ ታውቃለ ጊዜ ለም ለማልቀስ ስለ ነፍስ ስለ ነፍስ ከምድር ላይ ሳትደመሰስ ወያኔ ሳይበጅ በፊት ከነስልጣኑ በማፍረስ ተጠቃማዊው ህብረት ጎን በአገር አምላክ ተንቀሳቀስ ይድረስ ለግንቦት አይደ ለአስራሁለት አመት ከፈል ለኢትዮጵያን ተጠቀ ዛሬ በህብረት ጉባኤ ለተወጣከው በቀጥ በስልጣን ዋዜማ ተጨነገፍከው ብሎ ታማኝነት ክስረት ለተላበሰው ወጣጉ ይድረስ ለግንቦት አይደ ለአገር ቆርጦ ቻይ ለተን ለህዝብ ክብር ቀን ለሌባው የሌቦች ዳኝ ለሃይማኖቱ ሽብርተኛ ለዜግነቱ ዘረኛ ለቀኝ ገዢ መልእክተኛ ድረስ ለግንቦት 20 ቀን የኢትዮጵያ ህዝብ ተጠቀመ የዲሞክራሲ መቀኝ ለነጻነት ቆርጠኛ ለአዲሱ ፍሪደም መልእክተኛ ለህዝብ ደም ጥማተኛ ለሁለት አመት ሙሉ ጻድቅ ሞዴል ሲታመጥ የተቃዋሚው በተቃዋሚው ህብረት ድምጽ ባታደረብህ መደንግጥ እንዳስጨነገፋት አድጊ ችል ሞት ወደቃ ግንቦት ጀምበር ይስጨልማል። በትንሽም የቡሽ ሀገር ውስጥ በትሆንም ቀኝ ግዛት ቅምጥ ሉዓላዊነትም ብትድቅ በተለያየ ታዳሪ በማቅመጥ ብታሻብጥ እንደ ስስት ገጽታን ሽግዜ ትገረባበት ግንቦት መርገሆን በልተሁ ተስካሪ ወጥቷል በቅልጥት ራስህ በሸረብከው ገመድ ይሸቅላል ህዝቡ በርግጥ ሁሉ ይቀመባ ኩራተና ኮራ ባክቦት ስለጋበላችሁን በጥሙና ስለአዳመጣችሁን ኢትዮጵያ አምላክ ያክብራችሁ ሰላም አለው።